ጥምቀት በዚሁ ላይ ብንመለከት መጠመቅ በመጽሐፍ ቅዱስ ውስጥ በዚህ ቦታ ላይ በግልጥ እንደተጠመቀው በየትም ቦታ ላይ በግልጽ አልተገለጠም። ስለዚህ ጥምቀት ከጌታ ከኢየሱስ ክርስቶስ ጋራ ሞት ጋራ የጌታ ሞት አለ እና ጥምቀቱ ከዛ ሞት ጋራ ያለንን ግንኙነት ምን ለማድረግ ወደዛ ሞት ውስጥ መግባታችንን መቀበላችንን ለማሳየት ነው። ሳናምን ልንጠመቅ አንችልም እና ስለዚህ ወደ ጌታ ሞት ውስጥ ለመግባት መግባታችንን ለማሳየት የምንጠቀምበት ስርዓት ነው። እግዚአብሔር የተመሰገነ ነው። እና በመንፈሳዊ ህይወታችን ሰዎች ለምሳሌ ጋብቻ ሲያረጉ በብዙ ነገር ላይ ሲስማሙ፣ ቃል ኪዳን ሲገባቡ፣ ማህበር ሲመሰርቱ ያንን ነገር መተሳሰራቸውን መስማማታቸውን ኃላፊነት ያለው ምርጫ ወስነው አንድ ነገር ውስጥ መግባታቸውን ለማሳየት አንድ ነገር ያደርጋሉ። ጋብቻ ላይ ምን ያደርጋሉ? ምን ያደርጋሉ? ጋብቻ ሰው ሲፈጽሙ ቀለበት ያደርጋሉ አይደለም? እና እሱም አልበቃ ብሎ ደግሞ ምን ያደርጋሉ? ይፈርማሉ። በፍርድ በማዘጋጃ ቤት ሄደው ፊርማውን ይፈርማሉ። እና በሰው ፊትም ጋብቻቸውን ያደርጋሉ። የሚያደርጉበት ምክንያት ሁሉም መቼም በዚህ ነው ብለን ባንልም የተለያዩ እንትኖች አሉት። እና ቀለበት አለኝ ብሎ ሰው ሌጋላይዝድ ሊሆን አይችልም አይደለም? ስለዚህ ሰርቲፊኬቱ ሌጋል ዶክመንት እንዲሆንላቸው ነው። ኤኒዌይስ መጋባታቸውን አንዳቸው ለአንዳቸው ለማሳየት ሲምቦሎች እንጠቀማለን። ግልጽ ነው አይደለም? እና ስንስማማም አንድ በድሮ ዘመን ሰዎች አንድ ነገር ውስጥ በአንድ ነገር መያያዛቸውን በዛ ነገር ውስጥ በከቨናንት ኮሚትመንት መሰጣጠታቸውን ለማሳየት እጃቸውን ይቆርጣሉ። የአንዳቸውን ደም ከአንዳቸው እንደ ዘንድሮ ቻይ ባልነበረበት ዘመን እንደዚህ ያደርጋሉ አይደለም? አይታቸው የሆነ በፊልም በምን የብላድ ከቨናንት የደም የሆነ ቃል ኪዳን መግባታቸውን ለማሳየት ነው። እና እኛም ጌታ ኢየሱስ ክርስቶስን ስንቀበል ካዥዋል የሆነ ነገር እንዳልሆነ ነው ይሄ የሚያሳየን። there is a very serious የሆነ commitment የጌታ የኢየሱስ ክርስቶስ ሞት ውስጥ መግባታችንን በጥምቀት እንገልጻለን። እግዚአብሔር የተመሰገነ ነው። እና እንደውም በየትኛውም መንገድ ከሚደረጉ ከኮቨናንት ኮሚትመንቶች ይሄ የሚከብድ ይመስለኛል። እኔ ግልጽ ነው አይደለም? ከጌታ ከኢየሱስ ክርስቶስ ለምንድን ነው ከሞቱ ጋር የምንገናኘው? ከጌታ ሞት ጋር የምንገናኝበት ምክንያት ከትንሣኤው ጋር ለመገናኘት ነው። you have to understand this. እና ጥምቀትን እንዲሁ ከትንሣኤ ገንጥላችሁ ለብቻው ካያችሁት መጽሐፍ ቅዱሳዊ አይደለም። በአንድ እግሩ የቆመ ስርዓት ነው የሚሆነው። ግልጽ ነው። ስለዚህ ጥምቀት እና ትንሣኤ ከትንሣኤ ጋር ተገናዝቦ ካልታየ ለብቻው በአንድ እግሩ የቆመ ስርዓት ትክክል አይደለም። ስለዚህ ሮሜ ምዕራፍ 6 ላይ ሲናገር ምንድን ነው የሚለው? እንግዲህ ቁጥር 4 ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ። ስለዚህ አዲስ ህይወታችን ከምን ጋር የተያዘ ነው ማለት ነው? ጌታ ሞቶ ከተነሳበት ህይወት ጋር የተያዘ ነው። አዲስ ህይወታችን ጌታ ሞቶ ከተነሳበት ህይወት ጋር የተያዘ ስለሆነ እንድንመላለስ ወደዛ አዲስ ህይወት ለመግባት ነው የምንጠመቀው። ስለዚህ ሰው የሚጠመቅ ሰው ይሄንን በአይነ ህሊናው ስሎ መጠመቅ አለበት ማለት ነው። ሐዋርያቶች እንደዚህ እንደተጠመቀን አታውቁም እንዴ ይላልና በእርግጥም የሚጠመቁ በዚያ ጊዜ ይሄንን በአይነ ህሊናቸው እየተረዱ እያመኑ ነው የሚያደርጉት ማለት ነው። ሰዎች ቀለበት ሲያረጉ ጋብቻ ሲፈጽሙ ወደ ምን መግባታቸው ነው የሚያሳዩት? ጋብቻ ወደሚባል የጋራ ምን ህይወት ውስጥ አዲስ ህይወት ውስጥ መግባታቸውን ነው የሚያሳዩት። ስለዚህ እኛ ስንጠመቅ ዝም ብሎ ጥምቀት የሚባል አንድ የቤተ ክርስቲያን ስርዓት ፈጸምኩ ብለን የምናቆመው ነገር አይደለም። እሱ አንካሳ የሆነ መረዳት ነው። አንድ እግር ብቻ ያለው በአዲስ ህይወት ምን እንድናደርግ እንድንመላለስ በጥምቀት ከእርሱ ጋር ተቀበለ። ስለዚህ አድራሻ ያለው ስርዓት ነው ማለት ነው። አላማ ያለው ስርዓት ነው ማለት ነው። ጥንቀቱ ሊያስገኝ የሚገባው ነገር ምንድነው? ከኢየሱስ ክርስቶስ ጋር በአዲስ ህይወት እንድንመላለስ። እግዚአብሔር ይመስገነው። ብዙ ሰዎች ጥምቀትን ለምን ለተጠመቁም ሳያውቁ ዝም ብለው ስርዓቱን ሁሉ ሊፈጽሙ ይችላል። ብዙ ጊዜን ሳስተምር ብዙ ሰዎች እንደገና ልጠመቅ ብለው የጠየቁኝ ሰዎች አሉ። አደራ እንደዚህ አይነት ጥያቄ መቼም አይሆንም። እና ምንድነው በአዲስ ህይወት እንድንመላለስ፣ ይሄንን በአይነ ህሊናችን ካልሳል ነው ዝም ብሎ ጥምቀቱን ብቻውን ብናረገው ለምን እንደምታረገው ብንባል ወይ ሜ ፊል ያለ አይደለም እንደ ነው እሱ ሲባል ስለሰማን ሊሆን ይችላል። ግን አዲስ ህይወት ለመኖር አግብቶ ለመኖር የማይፈልግ ሰው ቀለበት ገዝቶ ጋብቻ ስርዓትን ለመፈጸም እንደማይፈልግ ሁሉ አግብቶ ለመኖር እንግዲህ አሁን ቀለበቱን አድርገናል እንግዲህ መኖሩን እንኳን አላሰብኩበትም የሚል ሰው የለም። ይሲ የተጠመቀም ሰው አዲሱን ህይወት ለመኖር ምን ያደረገ መሆን አለበት? የወሰነ መሆን አለበት። ታዲያ ለምን ነው የሚጠመቀው? ይሲ በአዲስ ህይወት እንድንመላለስ። እግዚአብሔር ይመስገን። ይህንን ሰዎች በአይነ ህሊናቸው እየተረዱ ቢያደርጉት እንዴት ትልቅ ነገር ነው። እግዚአብሔር የተመሰገነ። ምክንያቱም ቁጥር አምስትንም ተመልከቱት። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ምን እናደርጋለን? እንተባበራለን። ስለዚህ ትንሣኤን ግብ ያላደረገ የጥምቀት ስርዓት የለም። እና ብዙዎች ጥምቀትን የሚያዩበት ሁኔታ የተለያየ አይነት ሁኔታ አለ አይደለም? እና ግን ይሄ በዚህ ቦታ ላይ በጣም ግልጽ የሆነ ምሳሌያዊ ያልሆነ ቀጥተኛ ትምህርት እንደዚህ ቃል እንደዚህ ለእግዚአብሔር ቃል ግልጽ የሆነ ነገር የሚያስተምረው እግዚአብሔር የተመሰገነ። ስለዚህ አዲስ ህይወትን የተጠመቁ ሰዎች ሁሉ አዲስ ህይወትን ያስባሉ። አንድ ጊዜ አረሳም፣ ድሮ ልጆች እያለን በጌታ ከኔ በፊት ጌታን የተቀበለ አንድ ወንድም ነበር እና ሁልጊዜ መቼም አዲስ ክርስቲያን ስትሆኑ ድሮ እኔ እንደዛ ነበር እና በጌታ የቆዩ ሰዎች እንዴት ጌታ በቃ ታሪካቸው መስማት እንፈልጋለን እና ይሄ ወንድም በህይወት ደክመት አውቃለሁ ብዬ ጠየቁት። ስለው ጊዜ በቃ በቃ ምክንያቱም አይዲያል ነው መስሉኝ ክርስቲያኖች ሁሉ በቃ ምንም እንከን የሚባል ነገር ማይታይባቸው ነበር መስሉ እና በጣም እውነተኛ ልጅ ነበርና ተስፋዬ ይገርምሃል አለኝ። እና አንድ ጊዜ አለ በህይወቴ ጥሩ ሁኔታ ላይ አልነበርኩም አለ በጌታ እና ከዛ እግዚአብሔር ግን እንዴት ተመለስክ አልኩት፣ መንፈሳዊ ነገር እንዴት አስተካከልክ ስለው ምን አደረገ የመሰለ ጌታ አለ በህልም ተናገረኝ አለ። እንዴት አልኩት። እኔ ራሴን ነው የማየው አለ እና አንድ ውቅያኖስ ጋር ሄጄ እንትን ውሃ አለበት ውሃ ዳር ሄጄ የራሴን ሬሳ እየጎተትኩ ጊዜ ታየሁኝ አለ። ዞር ብያ ያለው አለ የራሴን ሬሳ ነው እየጎተትኩ ሄደዋል። ይህ እግዚአብሔር ሲናገረው አረሳም ይህን ነገር ገና ጌታ እንደተቀበልኩ በአንድ ወር ምናምን አካባቢ ነው ይህንን የሚነግረኝ እና የተማረውን ነገረኝና የሞተውን የዱሮ ነገር እንደገና አውጥቼ እሱን ይዤ ሴት አየሁኛል። አያችሁት? ጥምቀት ሪፈረንስ ፖይንት ነው ማለት ነው። ሲ መንፈሳዊ ነገራችን ልክ ሳይሆን ሲቀር እግዚአብሔር ሪፈረንስ ፖይንት መለኪያ። ሪፈረንስ ፖይንት የሌለው ላይፍ እኮ የለንም። አይደለም እዚህ ሀገር ሪፈረንስ ፖይንት ዶሮ ቶታሉ ጋር እንል ነበረ፣ ነስሩ ሱቅ ጋር እንል ነበረ ሰዎች ስንቀጣጠር። አሁን እዚህ ሀገር ደግሞ ሌላ ነው ሪፈረንስ ፖይንቱ። አይደለም የት ነው የምንለው? መንገዶች ኢንተርሴክሽን ነው የምንናገረው፣ ሲቲውን ተናግረን ነው። እና ሪፈረንስ ፖይንት ከሌለ ኮሚኒኬሽን የለም። መንፈሳዊ ህይወታችንም ሪፈረንስ ፖይንት ያስፈልገዋል። እግዚአብሔር የተመሰገነ። ከዶሮ ጋር የምንለያይበት የመለያያው ስፍራ የጌታ ሞት ነው። አዲሱን ህይወት ለመኖር የምንጀምርበት ደግሞ የጌታ ትንሣኤ ነው። እግዚአብሔር ይመስገን። ስለዚህ ሮሜ ምዕራፍ ስድስትን እንደው ስትመለከቱት ቁጥር አምስትን ተመልከቱት። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ካለ በኋላ ከእንግዲህ ወዲያ ለኃጢአት ምን እንዳናረግ እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ስለዚህ በጌታ ሞት ውስጥ የገባው ነገራችን የተቀበረው ነገራችን ይሲ በጌታ ትንሣኤ የተገኘውን ህይወት ለመኖር ፈልገናል እና ያኛው ምን እንዳደረገ ነው ምንቆጥረው? እንደ ሞት ነው የምቆጥረው። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ይሄ በጣም ሲሪየስ ነገር ነው። ይሄ ግራስፕ ካላረገን፣ ልባችንን ካልያዘው የእምነት ኃይልና አቅም ጸጋ ያለው ሆኖ ውስጣችን አይቀመጥም። ስለዚህ ልብ በሉ፣ ይሄንን ስርዓት የሚፈጽሙ ሰዎች ወይም የጌታ ከጌታ ሞት ጋራ መተባበርን ውሳኔ አድርገው ወሰዱ ሰዎች ያለ ክርስቶስ የኖሩበትን የዱሮውን ህይወታቸውን በሙሉ ምን ያረጉታል? ከትንሣኤ ጋር ያልተገናኘውን ነገራቸውን በሙሉ እንደ ሞተ ነው የሚቆጥሩ። እግዚአብሔር ይመስገን። ድሮ ልጅ እያለሁ ካነበብኳቸው መጽሐፍቶች የማረሳው አንድ ሰው ምን አለ፣ አሁን ስሙን አላስታውስም፣ እከሌ አለ ስሙን ጠቅሶ ለክብሩ፣ ለዝናው፣ ለማንነቱ ዘረዘረ። ስለ ራሱ ራሱን ቢገልጥ እከሌ ነኝ ብሎ የሚላቸውን የሚለይባቸውን ነገሮች እየዘረዘረ ገለጠና ለእነዚህ ነገሮች ሁሉ በዚህ ዓመተ ምሕረት በዚህ ወር በዚህ ቀን ተቀበረ አለ። እግዚአብሔር ይመስገን። ዛሬ በቤተ ክርስቲያን በሀገራችን ዘረኝነት የሚያስቸግራቸው ሰዎች ስመለከት ወንጌል በደንበኛ ቢሰበክ፣ ውድ ወገኖቼ ለዘረኝነት መድኃኒቱ እንደ ክርስቶስ ወንጌል መፍትሄ። አንድ ጊዜ ኤርትራውያኖችን እዛ ዳላስ እያለሁ አስተምር ነበር፣ ሮሜ ምዕራፍ 6 እና ዛሬ ለቅሶ ትቀመጣላችሁ አልኳቸው። እና እንግዲህ ኤርትራዊነታቸው በጣም የሚሰማቸው ጊዜ ነበረ፣ ነፃነት አግኝተዋል እና ኤርትራ ኤርትራ ፒውር ብላድድ ይላሉ። አንዳንዶቹ እዛ ያሉት እንኳን አይሉም፣ ጨዋዎች ናቸው። ግን አንዳንዶቹ በጣም የተለየ ነገር የሚሰማቸው ጊዜ ነበረ እና ዛሬ እንደዚህ ሊሆን አይገርምም፣ የጊዜው ፍጥነትና ሁኔታ። ግን ተመልከቱ፣ እዛ ሳስተምራቸው ይህን ሮሜ መጽሐፍ አንድ ክርስቲያን ዘረኛ መንፈሳዊም ሰው በአንድ ጊዜ መሆናቸው፣ የትንሣኤ ህይወት ያለው ከሞቱ ጋር ከተባበርን ብቻ ነው። ሞቱ ጋር ስንተባበር የሚቀበረው ምንድን ነው? እሱ አሮጌው ሰዋችን ከእርሱ ጋር እንደተሰቀረ እናውቃለን። አሮጌው ሰው ከነ አይደንቲቲው ነው የሚሞተው። በጣም የምንወዳቸው ብዙ ሰዎች የታወቁ ጀግኖች ሲቀበሩ አይ ይሄ ነገራቸው እንኳን አይቀበር ብለው ይቀረላቸዋል። ልብሳቸውን እንኳን ብናስቀር ምን ያደርጋል? ለድሃ ይሰጥ ተብሎ ተሰጥቷል አይደል? ለቤተሰብም ሰቀቀን ነው ተብሎ አይደል? ስለዚህ እነዚህ ሰዎች የሰሩት ታሪክ ሊኖር ይችላል፣ ግን ምን ሆነዋል? ከነ ነገራቸው ሞተው ከመቃብር በታች ሆነዋል። አያችሁት? ስለዚህ ጥምቀት በእኔና በእናንተ ህይወት ውስጥ ወይም ወደ ጥምቀት የሚያደርሰን መንፈሳዊ መረዳት በትክክል ለእግዚአብሔር ቃል እንጠመቅ ብለን ካለን ኤኒ አይደንቲቲ ያለንን ነገር ሁሉ ከጌታ ከኢየሱስ ክርስቶስ ጋር ምን እናደርገዋለን? እንቀብረዋለን። ክብር ለእግዚአብሔር። ብዙ ያልሞተ ነገር ያላቸው ሰዎች እግዚአብሔር ቤት ውስጥ ይኖራሉ። This is really the big problem ዛሬ በቸርች ውስጥ። ውድ ወገኖቼ ይህን ነገር በደንበኛ መያዝ አለብን። ዛሬ ሪቫይዝ ሳረግ እንደጀመርኩላችሁ ትልቅ ነገር እግዚአብሔር እንዳስተውል ያደረገኝ ይሄንን ገላትያ ምዕራፍ 3ን ተመልከቱ ምን እንደሚል። ገላትያ ምዕራፍ 3 ላይ ቁጥር 27ን 28ን አነባለሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ማንና ምን አርጋችኋል? ክርስቶስን ምን አርጋችኋል? አያችሁት? ምን ማለት ነው? ያወለቅነው ነገር አለ ማለት ነው። እግዚአብሔር የተመሰገነ። እግዚአብሔር ይሄን ልባችንን ሰንጥቆ ውስጣችን ይክተትልን። እግዚአብሔር ምስጋና ይድረሰው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ልብ በሉ ቁጥር 28 ላይ አይሁዳዊ ቅድም ያልኳችሁ አይደንቲቲ፣ ምናልባት አማራ እንበል ኦሮሞም እንደ ማንነታቸው ስጡ የምትፈልጉትን እዚህ ላይ ወይም የግሪክ ሰው አዋቂ ጥበበኛ ወይም ሌላ ስታተስ ካለን በክላስ የግሪክ ሰው ብሎ ምን ይላል? የለም። ምን ወሰደው? ማን ወሰደ? የት ገባ? የለም ወጥቷል። ውድ ወገኖች ይሄ የለም ልባችን ውስጥ መጫዋል። የለም ካለ ጣጣ ነው የሚኖር። ዛሬ በቤተ ክርስቲያን ትልቁ ችግር ይሄንን የለም አድንቀን ካልተናገር በየትኛው መንገድ አይሁዳዊ ካለ የግሪክ ሰው ካለ ሰላም የለም። ወገኖች በዝርዝር መናገር ጊዜ አጠፋን ብዬ ነው እንጂ ባለን ችግር መናገር እንችላለን አይደል? ዛሬ በቤተ ክርስቲያን ዘረኝነት አስቸግረው ቤተ ክርስቲያን ዛሬ ምሳሌ መሆን ሲገባት አይደል? ክርስቲያኖች በዘረኝነት ቤተ ክርስቲያን እንኳን በአማርኛ መዘመር የማይፈልጉ ሰዎች አሉ አይደል? አማርኛ መናገር የማይፈልጉ ክርስቲያኖች አሉ። ሰው ዘረኛ ሆኖ እንዴት ክርስቶስን ለብሻለሁ ማለት ነው? ይሄን የምሟገትለት ዘረኛ ማንነቴ የለበስኩት እሱ ነው ማለት ነው የምሟገትለት። አይ ካንት ሁለቱንም መልበስ አልችልም። በዚህ ቦታ ላይ የለም የሚባለው ማን እንደሆነ ልብ በሉ እንዳትረሱ። ማን ነው የለም የሚለው? የመጀመሪያው ያለው የጠቀሰው አይሁዳዊ ነው። አይሁዳዊ እንዴት የለም ይባላል? አይሁዳዊ ምን እንደሆነ እንመልከት። አይሁዳዊን በደንበኛ ማየት አለብን የለም የተባለው። ምክንያቱም እሱን ከነ ሙሉ ክብሩ ካራየ ነው በጣም ችግር ነው። ሮሜ ምዕራፍ 9 ላይ አይሁዳዊን ይናገራል ምን አይነት ሰው እንደሆነ። የለም የተባለው የአይሁዳዊ ምንድነው? የአይሁዳዊ ቁጥር 4 ተመልከቱት። እነርሱ ቁጥር 4 ሮሜ ምዕራፍ 9 ቁጥር 4 እስራኤላውያን ናቸውና። ምን ማለት ነው እስራኤላውያን ናቸው ሲል? እኛ እንኳን ለልጆቻችን እስራኤል እያልን ለሁሉም ለሴቱም ስም እንሰጣለን። ስሙ ስላማረን አይደል? ማንን ስም ያወጣላቸው? እኛስ የነሱ ነው ስለን ነው። ይሄ ስም የማን ነው? ያዕቆብ ነው። ማንን ስም የሰጠው? እግዚአብሔር ነው ስም የሰጠው። እስራኤል የሚለውን ስም የሰጠው Do you know that? እግዚአብሔር እኮ ነው የሰጠው ለያዕቆብ። ከዛሬ ጀምሮ ስም ያዕቆብ አይባል ማን ትባላል? እስራኤል ትባላል። ያ እግዚአብሔር ባወጣው ስም ይጠሩ ናቸው። አሜን። እስራኤላውያን ናቸው። እኛ የነሱ ነው ስለን እንኳን በኩራት አልቀናም። ልጅነትና ውድ ወገኖቼ ዘጸአት ምዕራፍ 4 ቁጥር 23 ብትመለከቱ ልጄን ልቀቅ ነው ያለው እግዚአብሔር በሙሴ አማካይነት ሲናገር። ልጅነትና የእግዚአብሔር ልጆች የተባሉ ናቸው። ክብር ምን ማለት ነው? እግዚአብሔር የሚታይ ክብሩ። እኛ በተለያየ መንገድ የእነሱ ያላቸውን ታቦት ነው መቼም ኢትዮጵያ ብቻ ነው ታቦት አለኝ የምትለው የእነሱን ታቦት ነው ዱፕሊኬት እያደረግን አለን ብለን ያው የምንለው እነሱ እንኳን አላረጉም። ክብር የእግዚአብሔር ክብር ያድርበት የነበረ ታቦት የነበራቸው ናቸው። እስራኤላውያኖች ናቸው። ልጅነት አላቸው፣ ክብር አላቸው። ከዛስ ምን አላቸው? ውድ ወገኖቼ ማን ነው ከማን ጋር ነው ኪዳን? ከእግዚአብሔር ጋራ ኪዳን የገቡ ናቸው። የሚገርም ነው። የህግም መሰጠት ማን የሰጣቸው? ማን ይሰጠት ማገኘዋለሁ እንዳትል ይኸው በአፍም በልብም ቃሉ ቀርቦላን የተባሉ ናቸው። እግዚአብሔር የተናገራቸው በሲና ተራራ። ክብር ለእግዚአብሔር ይሁን። የህግ መሰጠት የመቅደስ ስርዓት በተራራው ላይ እንዳሳየው ምሳሌ ሁሉን አድርግ ተብሎ የሰማይ ቤተ መቅደስ ምሳሌ አይተው ቤተ መቅደስ ያሰሩ ናቸው። የሚገርም አባቶች ለነርሱ ናቸው። እስኪ ማንም እግዚአብሔር የእግዚአብሔርን ሰዎች በሙሉ ጥሩ የነሱ ዘሮች ናቸው። አባቶች ለነርሱ ናቸው። ከነርሱም ክርስቶስ በስጋ ምን አረጋ? መጣ።
ጀስት ኢየሱስ ክርስቶስ ስላላመኑ ብቻ ግን
ሐዋርያ ጳውሎስ
እንዴት ስለነሱ እንደሚጨነቅ ለነግራችሁ እርሱም ለዘላ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አይገርምም? ውድ ወገኖቼ አይደንቲቲ ቢፈልግ ሰው መኩራት ካለበት እንደ እስራኤላውያኖች ሊኮራ የሚችልበት የሃይማኖት ታሪክ ያለው አለ? የለም። ግን ገላትያ ላይ ምን ይላል? አይሁዳዊ
የለም።
ውድ ወገኖች እኛ የምናፍርበትን ታሪክ እኮ ነው የለም በሉ ብንባልም እኮ ያቃተን። እኛ እኮ የሚያሳፍረንን ታሪክ እኮ ነው ልክ ያልሆነውን ነገራችን። ምን ቆጥርስ? አረ ለመሆኑ የለም የተባለውን አላለን በልል እኛ የምንወቅል ቢባል እኮ ከየት ተነስቶ ወዴት ነው የሚካሄደው? አይሁዳዊ የለም። እስከዚህ ድረስ ይሄ ሁሉ ታሪክ እግዚአብሔር ራሱ ኢንቮልቭ ያደረገበት እግዚአብሔር ራሱ ምክንያት የሆነበት ታሪክ ያላቸው የለም። ውድ ወገኖቼ ሙልጭ አድርገን አይደንቲቲያችንን አውልቀን ኢየሱስ እንድንለብስ ነው የምንለው። ሙልጭ አድርገን ማውለቅ አለብን። ግማሹን የእኛን ግማሹን የክርስቶስን ለብሰናል ወይም ውዱድ ክርስቶስን በሌላ ጊዜ ደግሞ ሌላ ነው። መቼ ነው አይሁዳዊ የለም ይባል? ወደ ጸሎት ቤት ሲመጡ ነው አይሁዳዊ የለም ይሉት? መቼ ነው? ጸሎት ቤት ሲመጡ ነው? እቤታቸው ሲሆኑስ? ስራ ቦታ ሲሄዱስ? ውድ ወገኖቼ አይደንቲቲያቸውን ክርስቶስን እንዲያረጉ ክርስቲያኖች እንዴት ባለ ጥንካሬ እንደሚናገር ነው ማየት ያለን። የእግዚአብሔር ስም የተባረከ። እግዚአብሔር በዚህ ዘመን የማይሰራ አምላክ ሆኖ አይደለም። ትልቁ ችግር ምን ነው እንዳቃላችሁ? ጥቂት እርሾ ሊጡን ሁሉ ምን ያረጋል? እኛ በቦሃቃ የሚሞላ እርሾ ስላለን ጥቂቱ እንኳን ጣጣ የሚያመጣል ከተባለ እኛ ባሊም ያለው እርሾአችንማ ምን ይሆን? ስለዚህ ቤተ ክርስቲያን ብትጸዳ ከተፈለገ ወንጌል በሚሰበክበት በሙላት መነገር አለበት። ቤተ ክርስቲያን የሚያጸዳት ወንጌል ብቻ ነው። እግዚአብሔር ይመስገን። ዳዳሩን ብንል አይሆንም። በፍጹም መንቦጫ አረቀ ደህና አድርጎ እግዚአብሔር ነገር ወደ ውስጣችን መግባት አለበት። ስለዚህ ሐዋርያ ጳውሎስ ምን ይላል? አይሁዳዊ የለም። ወይም የግሪክ ሰው የግሪኩ ደግሞ የሰለጠነ ነው። የግሪኮች ፍልስፍና ቀላል እንዳይመስላችሁ። እነ ፕሌቶ እና አርስቶትል በዘመናቸው እንዴ ይሄ ለአህዛብም እግዚአብሔር እንደው የአብርሃም ይስሐቅ ያዕቆብ አምላክ ሳይባል ሳይገለጥላቸው ይቀራል እስቲባል ድረስ እኮ ነው የሚናገሩት የነበሩት። በነገራችን ላይ በአብዛኛው የቤተ ክርስቲያን ቋንቋ ምስጢረ ስላሴን ምስጢረ ስጋዊን ኢቭን ምስጢረ የጌታ ራትን አስመልክቶ እንኳን ሁሉ ቋንቋ የተበደሩት የእግዚአብሔር ሰዎች ለመናገር ከግሪኮች ነው የሚናገሩባቸውን ቋንቋዎች ኤክስፕሬሽን እንኳን ያሰሩት። በጣም ኃይለኛ ቋንቋ ነው፣ ኃይለኛ ጥበብ ነው ያላቸው ግሪኮች። አዲስ ኪዳን ሊጻፍ የእግዚአብሔር ቃል የተመረጠ ቋንቋ ያላቸው ናቸው። ግን የግሪክ ሰው የለም። እግዚአብሔር ይመስገን። ታዲያ እኛ ምንድን ነው አለን? ይህ ሁሉ የለም ከተባለ እኛ ምንም የለን። እኔ በበኩሌ ምንም የለኝም፣ እግዚአብሔር ይመስገን ስለሌለኝ። በእውነት ነው የምነግራችሁ፣ አለን የምንለው ነገር በሙሉ የሚያሳፍር ነው። የለም። ባሪያ ባሪያ እንኳን የለም ይባል ነው። ሀሌሉያ ነው። ባሪያ ወይም ጨዋ ሰው የለም። አንድ ጊዜ ኤኤ አለን የሚባል ሰው ነበረ። ድሮ ልጅ እያለሁ መጽሔቶች ከአሜሪካን ሀገር የሚመጡ መጽሔቶች ስናነብ እሱ ጽሑፍ ላይ ሰዎች በዚህ ሀገር በዚያን ዘመን ሊጠመቁ በሪቫይቫሉ ጊዜ ሲመጡ ባርኔጣቸውን ያኔ ስታይል ነበርና ባርኔጣቸውን አድርገው ሲመጡ ጥቁሮቹም ሊጠመቁ መጡ። ከእነዚህ ጋር ነው የምጠመቀው ብለው ቁጭ አልጠመቅም ብለው ተመለሱ። ሊቀበሩ የመጡ ሰዎች
እንደምን ምን ያረጉ ነው መጥቶ ዘው ጥምቀቱ ጋር ተነግረው ሊወጡ እኮ ነው ሳይቀበሩ ሳይሞቱ ሊወጡ ነው ايه አለን የሚባለው በጣም በሚገርም ሁኔታ እግዚአብሔር የተጠቀመበት ሰው ነው ብዙ ስትሬንጅ ነገር አለ እና እግዚአብሔር ተናግሮኛል ወደ ሲኦል ትገባላችሁ ዛሬ መታችሁ ባትጠመቁ አላችሁ ባርኔጣቸው ይያውልን ባትመቀን ይያሉ የሮጡ መጡ አያችሁ አይገርምም ተጠምቀው ማንን ይዘው ነው ማን ሆኖ ሊወጡ ነው ነጭነታቸውን ካልቀበሩ ከውሃው ሲወጡ ነጭ ሆኖ ነው ሊወጡ ባሪያ የለም ያ ባሪያ ምናልባት በዚያን ጊዜ በጣም ታፍ ታይም ነው አይ ሪሜምበር ጊዜያቶቹ ባሪያ የለም ጨዋ የለም ሁለቱንም እኩል ያደረገ ወንጌል ሃሌሉያ እንደ ወንጌል እንዴት አይነት ብርቱ ነገር አለ በደም ባልቆ ነው የሚያድነው የጌታ ወንጌል ሃሌሉያ አምነን ብንናገር ብንመሰክር እርግጠኛ ነኝ የጌታ ወንጌል እንዴት ያለ ብርቱ ኃይል አለ እግዚአብሔር ይመስገን ስለዚህ በዚህ ቦታ ላይ ባሪያ የለም ጨዋ ሰው የለም ወንድም ሃሌሉያ ሴትም የለም አይገርምም ሁላችሁ ሁላችሁ በክርስቶስ ኢየሱስ ስንት ሰው ናችሁ አንድ ሰው ናችሁ ይሄንን ውድ ወገኖቼ ብዙ ያልተጠቀምንበት ጸጋ ያለው ብዙ ነገር ያለው እውነት እግዚአብሔር በማንነቱ በሰልፍ አይደንቲቲ በስጋ አይደንቲቲ ቤተክርስቲያን የመጣ መከራ ነው በቃ ቴስታ ነው ምንም ማማ አይደለም ሰውነት ለሰውነት አይደንቲቲ ካይደንቲቲ ክላሽ እየፈጠረ ነው ግን ጌታን ግን ብንለብሰው ያንዳንዳችን አለኝ የምንለውን አውልቀን ጌታ ቢሆን ምን አይነት አንድነት ነው ቤተክርስቲያን ምን አይነት ፍቅር ነው ምን አይነት ህይወት ነው የሚኖር? እንዴት ነው የእግዚአብሔር ህዝብ የሚጣጣመው ይላል? ውድ ወገኖቼ ስለ ፍቅር አትጸልዩ። ይሄንን አይደንቲቲ የሚያስወልቅ ሪቫይቫል እግዚአብሔር ያምጣል። ምክንያቱም ባላወለቅ ነው በጌታ ሞቱስ መቀበር ያለበትን ማንነት እሱን ይዘን እንዳለ ፍቅር ስጠን ብንል ይሄን አርግ ብንል ይሄን ብንል እንደ አገር ቤት ያለቀ ሱሪ በየአይነቱ መጣፍ አሮጌ አቁማዳ ምን ያደርጋል አዲስ ወይን ጠጅ ማያዝ አይችልም ይተረታል እግዚአብሔር ይመስገን ሐዋርያው ጳውሎስ እንደውም በሌላ ቦታ ላይ ምን እንደሚል በዚህ ጉዳይ እንመልከት ቆላሲስ ምዕራፍ 3 ላይ ተመልከቱ እዛ ላይ ደግሞ ጠንከር ባለ ሁኔታ ነው የሚናገረው ከቁጥር 9 ጀምሮ እርስ በርሳችሁ ውሸት ምን አታርጉ አትነጋገሩ አሮጌውን ሰው ከሰራው ጋር ምን አርጋችሁታል ገፋችሁታል አሮጌውን ሰው ከምኑ ጋር ከስራው ጋር ገፋችሁታል የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰው አዲሱን ሰው ምን አርጋችሁታል ማን ነው ቀድሜ ለበስነው ያለው ገላትያ ላይ ማን ለብሳችኋል ክርስቶስን ለብሳችኋል አዲሱ ሰው ማለት ፕሊዝ አንደርስታንድ እኛ እየተማርን እየተለወጥን ምን ሆነው ሰው አይደለም ኢት ኢዝ ዘ ፎርሜሽን ኦፍ ክራይስት ኢን አስ ክብር ለእግዚአብሔር ነው ኢየሱስ ክርስቶስ በእኛ መሳሉ እግዚአብሔር ይመስገን ወደ ክርስቶስ ሙላት ትደርሱ ዘንድ ይላል የእግዚአብሔር ስም የተባረከ ይሁን ስለዚህ አሮጌውን ሰው ከስራው ጋር ገፋችሁታል ብቻ አይደለም የለበስነውም አለ የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚህ በአዲሱ ሰው በዚያም የግሪክ ሰው አመጣው እንደገና አይሁዳዊም የተገረዘም አያችሁት በሌላ ቋንቋ ሲናገር ያልተገረዘም አረማዊ ጨመረላቸው እስኩስቴስም ባሪያም ጨዋ ሰው መሆን አልተቻለም ኢምፖሲብል አይቻልም። በሌላ አባባል የክርስትናን ህይወት ሰው ልኑር ብሎ ቢል አሮጌው ነገራችን አልፏል ተብሎ ከተባለ በኋላ የፈለገውን እና በጾም በጸሎትም እግዚአብሔር ቀየረኝ እንዲያርገኝ ብላችሁ አውልቅ ነው የሚለው እግዚአብሔር የለም የተባለውን ዞር አርግልኝ ነው የሚለው እንጂ እግዚአብሔር የፈለገ ነገር እኛ ለውጥ የሚያመጣው ግልጽ ነው። አይ የለም እግዚአብሔር እኔ እዚህ ውስጥ አልተዘረዘረም ስሜ የለም ብቻ እንደማንል ተስፋ አረጋለሁ አይደለም ስማችን ብቻ ባለመኖሩ ያልፈና እንዳለ ከተፈለገ እግዚአብሔር አለ አይደለም እዚህ ውስጥ የሌለውን ነገር ሁሉ ሊጨምር እንደሚችል ምንም ጥርጥር እንደሌለው መረዳት አለበት። አልተቻለም። ምንድነው እግዚአብሔር የሚፈልገው በሰዎች ህይወት ውስጥ? ብዙ ሰዎች በክርስትና ህይወታችን ማግኘት የምንፈልገው ነገር የሰልፍ አይደንቲቲያችን ወይም እኔነታችን ላይ ያተኮረ መንፈሳዊ ህይወታችንን በሙሉ ስለምንመራ በዛ አይነት ሁኔታ ስለምንመራ እኛ የምንለወጠው ለውጥ ነው የምናየው። እስቲ በመንፈሳዊ ምን ይሆናል ማለት ኮምፒቲሽን ይኖራል። በመንፈሳዊ ምን ይኖራል ማለት ነው ክርስቶስ ሁሉ ነው በሁሉ አይደለም በቃ እኛው ከኛው ጋር ነው የምንሆነው ማለት ነው። መንፈሳዊ ራሱ የጦር ሜዳ ሆነ። አይገርምም? በክርስቶስ ስንት ሰው ናችሁ እና ያለው ቀድም አንድ ሰው ናችሁ ማለት። ስለዚህ የሌላ ክርስቲያን ጉዳት የኔ ጉዳት ሊሆን የሌላ ክርስቲያን ኪሳራ የኔ ኪሳራ ሊሆን በሚሆን መንገድ እንድንኖር ነው እግዚአብሔር የሚፈልገው ማለት ነው። አልተቻለም። ሌሎችን ሁኔታዎች መሆን አይቻልም። ነገር ግን ክርስቶስ ሁሉ ነው በሁሉም ነው። ባሪያውም ውስጥ ያለው ማን ነው? አረማዊ ውስጥ ያለው ማን ነው? ወንዱም ሴቱም ጋር ያለው ማን ነው? አይሁዳው ጋር ያለው ማን ነው? ሁሉም ጋር እግዚአብሔር ይመስገን። ይሄ ጌታ ሁሉ ጋር አለ። ሰው ሁሉ እግዚአብሔር ልበሰው በተባለው ክርስቶስ እሱን ለብሳችሁታል በተባለው እሱን ለብሼ የራሴን አውልቄ ብሄድ ከሌላ ክርስቲያን ጋር የራሱን አውልቆ ጌታን ከለበሰ ጋር ለመስማማት መደራደር አስፈልግ። እግዚአብሔር ይመስገን። ምንም ጭቅጭቅ የለም። ያ የለበስነው ጌታ ሁለት አይደለም ስንት ነው? አንድ። እግዚአብሔር ይመስገን። ግልጽ ነው ወገኖቼ? የእግዚአብሔር ስም ብሩክ ነው። ስለዚህ የሮሜ መጽሐፍ መንፈሳዊ ህይወትን ኃጢአትን ማሸነፍን ክርስቲያን ሆኖ መኖርን በዚህ በተትረፈረፈ ጸጋ ለዘላለም ህይወት በሚያስነግስ ጸጋ የመኖርን ህይወት ሲናገር አሮጌን አስወግዶ አዲስ በሆነው በክርስቶስ በመኖር አንስተን እግዚአብሔር ስም የተባረከ። ስለዚህ ወደ ሮሜ ምዕራፍ 6 ስንመጣ ምን ይላል? ከእንግዲህ ወደ ኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር ነተሰቀለ እናውቃለን። በአሮጌው ሰው አንኖር። አሮጌው ሰው ማን ነው? ያለ ክርስቶስ ሰው እኔ ብሎ የሚኖረው ህይወት ያ ሰው ምን ሊሆን ይችላል? አይሁዳዊ ሊሆን ይችላል። የሃይማኖት ሰው የሚኮራበት ታሪክ ያለው ሊሆን ይችላል። ስልጡን ነኝ የተማርኩ ነኝ የሚል የግሪክ ሊሆን ይችላል። ግን አሁን ግን ወደ ክርስቶስ ሲመጣ የማንንም አይማር ማውልቅ ነው። እግዚአብሔር ይመስገን። የማንንም አይማር ማውልቅ ነው የሚለው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ውድ ወገኖቼ አሁን እኔ ቢቸገረኝ እንደዚህ ያለ ነገር ማድረግ ጦሩ ነው ብዬ ያሳብኩ መጥቻለሁ። በጣም ሲሪየስ ነገር መተማሩበት እኔ እግዚአብሔርን ቃል እየደገማችሁ አንብሩት እየደጋገማችሁ። ድሮ እነዚህ ዴዘርት ፋዘርስ የሚባሉ በመንኩስና ገዳም እንበለው ወደ ገዳም የሚገቡ ሰዎች በነገራችን ላይ በጣም ብዙ እግዚአብሔር የሰራባቸው ሰዎች ናቸው። ብዙዎቹ በኋላ ላይ ለጥፋትና ለስተት ነገር የሚያጋልጥ ነገር ይምጣ እንጂ ብዙዎቹ ገዳም የገቡ ሰዎች ቤተ ክርስቲያንን መንግስታትን ቻሌንጅ የሚያደርግ ነገር የተገኘባቸው የሚያስገርሙ ጽሑፎች የጻፉ ሰዎች ናቸው። በነገራችን ላይ ግልጽ ነው እና በዛ ግን በዛው ደግሞ ብዙ ጥፋት ሁሉም ነገር መቼም ኤክስትሪም የሌለው ነገር የለም አይደለ? እና ብዙ ስተቶችም ቢፈጠሩ እና እነዚህ ሰዎች የእግዚአብሔርን እውነት ምን ያደርጋሉ? በህይወታቸው ለውጥ እንዲመጣላቸው የእግዚአብሔርን ነገር እየደገሙ ያሰላስሉ። እንዳትንቁ ወገኖች፣ ይሄ ነው አባታችን ሆይ ጸሎትን በደንበኛ ይሉታል። በከንቱ አትድገሙ የሚለው በከንቱ መድገምና ልብ በሉ ማቴዎስ ላይ ያለው በከንቱ አትድገሙ የሚለውና ይሄ አባታችን ሆይ ጸሎት ደግሞ ደጋግሞ በማስተዋል መጸለይ ዲፍረንስ አለ። ከንቱ ድጋም አለ ድግምት አይደለም። ያ የጌታን ጸሎት በደንበኛ በማስተዋል አንዳንዶቹ በግሪክ ይሉታል፣ በተለያየ ቋንቋ ይሉታል፣ እየተመሰጡ እየተወሰዱ ይሉታል። እና በህይወታቸው ብዙዎቹ ያዩትን የእግዚአብሔርን ክብር ኢትስ አሜዚንግ። የሌላውን አገር ትታችሁ ደቀ እስጢፋኖስ የሚባሉትን ዶክተር ጌታቸው የጻፉትን መጽሐፍ ማንበብ ትችላላችሁ። እንደዛ ያለ ክብር ሰዎች በህይወታቸው የታየባቸው ታሪክ እኔ አላየሁም። በነገራቸው በቅርብ ጊዜ ዶክተር ጌታቸው የሚባሉ አዲስ አበባ ዩኒቨርሲቲ አስተምሮ የነበሩ ሰው ናቸው። ትልቅ ሰው እዚህ ሚኒሶታ ነው ያሉት። እሳቸው የጻፉትን መጽሐፍ አንብብ። እኔ የቤተ ክርስቲያን ያሉ ሰዎች ማን እንደሆን እንጃ ወስዶብኝ ያንን መጽሐፍ ሳይመልሱልኝ ተወሰደ። ዩ ሃቭ ቱ ሪድ ዛት ቡክ ኢፍ ዩ ዋንት ቱ ኖ ዛት። እና የእግዚአብሔርን ነገር እኛ እነዚህን ነገሮች ዊ ሃቭ ቱ ሜዲቴት በእነዚህ በእግዚአብሔር ቃል። ልብ በሉ ኢያሱን እግዚአብሔር ምን እንዳለ፣ ባሪያዬ ሙሴ ሞቷል፣ አንተ ይህን ህዝብ ይዘህ ዮርዳኖስን ተሻገር እና ከአንተ ጋር እሆናለሁ፣ አይዞ በርታ አትፍራ። ከዛ በኋላ ምንድን ነው ያለው? በሄድክበት ሁሉ እንዲከናወንልህ የዚህ ህግ መጽሐፍ ከአፍ ምን ያለ ከአፍ አይለይ ማለት ምን ማለት ነው? ሁል ጊዜ በዛ ንግግር ሁሉ በዛ ይቃኝ ማለት ነው። በቀንም በሌሊትም ምን አርጎ አይተኛም እንዴ ሰውዬ? ምን ማለት ነው? በምንም ከዛ ዲፓርት አታድርግ ማለት ነው። ውድ ወገኖች የእግዚአብሔር ነገር ሁለመናችን ነው። እግዚአብሔር ይመስገን። በሳምንት አንድ ቀን በተወሰነ ጊዜ የምናደርገው አይደል? ሁለመናችን ነው የእግዚአብሔር ነው። ቢያስፈልግ ሁላችሁም አገልጋይ እንኳን ብትሆኑለት አይበቃውም እግዚአብሔር። ግልጽ ነው። ይሄም ኤክስትሪም ሄዷል እንዳትሉ አሁን ያላችሁበት። ሊጠቀልላችሁ እግዚአብሔር ይፈልጋል። እግዚአብሔር እኮ ነው የምናወራው ወገኖች። ፓርቲ ብንመሰርት የኢትዮጵያ ጉዳይ ቆርቆሮን እንነሳ እንዲህ እናድርግ ብንል ብዙ እኮ ነው የምንሆነው። ለጌታ አልሆን ነው አይደለም እንዴ? ገንዘብ እናዋጣ ምን በለው ብንል እንዝመት እምናምን ብንል እርግጠኛ ነኝ ሰዎች ይነሳል። ለጌታስ? ለጌታ ደርበብ ብለን ነው ክብራችን ጠብቀን ነገራችን ሁሉ በሚዛን እንትን ሳለን። የእግዚአብሔር ልጅ ኢየሱስ ክርስቶስ ሁለመናችን ነው። እምንለብሰው ጌታ ነው። እግዚአብሔር ይመስገን። እምንለብሰው ደርበብ ብለን ተጠንቅቀን ኤክስትሪም እንዳንሄድ ብለን አይደለም። ዴር ኢዝ ኖ ኤኒ ኤክስትሪም በክርስቶስ ኢየሱስ። እግዚአብሔር ይመስገን። ስለዚህ ተወሰዱ፣ በእግዚአብሔር ነገር ተወሰዱ። በስራችሁ ቦታ ቢሆን በሚኖራችሁ ጊዜ ሁሉ በእግዚአብሔር ነገር ተወሰዱ። አስቡት፣ አውጡት፣ አውርዱት የጌታ ነው። አሰላስሉት ጸልዩበት የሚከብዳችሁ ነገር ወደ ልባችሁ አልተጋቡ ያስቸግራችሁ ነገር ጸጋ ለምኑት ራሳችሁን የእግዚአብሔር ነገር እንግዳና ባዕድ የሆነም ያስቸግራችሁ ነገር አትፍሩት ምክንያቱም ኢየሱስን ስንለብስ ነው መልካም ነገር የሚሆነው እኛ በእኛነታችን በሜታሞርፎሲስ በለውጥ ምን ሆነው ነገር የለም ጌታን ስንለብስ ስለዚህ እግዚአብሔር ነገር እኛ ጋር ይሁን ጌታ ይመስገን እግዚአብሔር የሚሰራውን ስራ ሁሉ በመደም ይሰራው በቃሉ ነው የሚሰራው የእግዚአብሔር ቃል በማስተዋል ውስጣችን ከገባ ካሰብ ነው ካሰላሰል ነው 30 60 100 የሚያፈራ እግዚአብሔር ይመስገን ስለዚህ እነዚህን ቃሮች እነዚህን ነገሮች እስቲ ይዋቸው ጸልዩባቸው እኔ እነዚህን ነገሮች እስካስተምራቸው ድረስ ከውስጥ ያልወጣ ብለው ይሄው አገልጋይ ሆኜ እንዳገለግል እስኮን ድረስ የደረስኩባቸው ምክንያቶች ብዙ ጊዜ ሰጣቸው ነበር አውስ ፕሬይንግ እነዚህን ጸልያቸዋለሁ በተለያየ ጊዜ ዱ ዩ ቢሊቭ ሚ ሮሜ ምዕራፍ 6ን ዛሬ ሳጠና ነበር ከቁጥር 1 ጀምሮ ሳጣና ቆይቼ ነው የምታወቀው የእግዚአብሔር ስም ብሩክ ስለዚህ let us give it time የእግዚአብሔር ነውነት አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን መንፈሳዊ ነገር በሂሳብ አይሰራም እንደ ሂሳብ አይደለም ሂሳብ ሰው ስናስተምር ምንድነው እሱ አሃ ያለ ነው አይደለም ነገሮችን ደረጃ በደረጃ ማንኛውንም ነገር ሰው ስናስረዳ እንደዚህ ያሉ የእግዚአብሔር ህነቶች ግን ብርሃን ነው የሚያስፈልገው የእግዚአብሔር ብርሃን ነው የሚያስፈልገው እግዚአብሔር ወ ብርሃን አብራለ ማለት ብርሃን አብራለ በዚህ ህነት ውስጥ ያለው የቃል ፍቺ ምን ያረጋል ያበራል እግዚአብሔር ይመስገን የቃል ፍቺ ያበራ ብርሃን አይኖቼን ክፈት ከህገን ታምራቶችህን አያለው አለ ንጉስ ዳዊት የእግዚአብሔርን ታምራት እግዚአብሔር በእነዚህ ቅዱሳን መጻሕፍት ውስጥ በተቀመጡ ዑነቶች ታምራት በሰው ህይወት ይሰራል የእግዚአብሔር ስም የተባረከ ስለዚህ አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን የሞተስ ከኃጢአቱ ምን አርጓል ጻድቋል እስካሁን ስንመለከት በነበረ ትምህርቶች የጌታ ሞት የኛን ሞት የሚመለከት ነው እግዚአብሔር ይመስገን የኛን ሞት የሚመለከት ነው የሞተስ ከኃጢአቱ ጻድቋል ለኃጢአት እንደሞተ የሚያምን ሰው he is justified ምን ማለት ነው በእምነት መጽደቅን ደህንነትን ኮምፓርትመንት ያደረገን የገነጣጠልን በብለት ስንማር አንዱ ካንዱ ለየብቻው ያደረገን ነው የምንቸገረው ውድ ወገኖቼ ነገር ግን እግዚአብሔር ስም የተባረከ ይሁን ኢየሱስ ክርስቶስን ስናምን የሰራነው ኃጢአት ኃጢአተኛ ሆኖ የሚያሰራነን ማንነት አስመልክቶ ነው ኢየሱስ መፍትሄ ሰጠ እግዚአብሔር የተመሰገነ ለዚያም ነው መፍትሄ የተሰጠ ሮሜ ምዕራፍ 6 ኃጢአትን እንድንሰራ ከሚያደርገን ኃጢአት የመዳንን ምስጢር ነው ምን ማለት እስከ ምዕራፍ 5 መጨረሻ ባለፈው ጊዜ እንደነገርኳችሁ የተማርነው የአዳም ኃጢአትም ሆነ እኛ የምንሰራው ኃጢአት ሊያመጣብን ከሚችል ምንድነው ፍርድ መዳንን የተማርነው ከኃጢአት ፍርድ ምንድነው ኢየሱስን በማመን በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው ያጸድቀናል እግዚአብሔር ኃጢአታችንን ይደመስስልናል ይከድንልናል ደግሞም የሌለንን ጽድቅ ይቆጥርልናል ግን በዚህ በምዕራፍ 6 ላይ ኃጢአት ከኃጢአት ጋር ያለንን ግንኙነት ኃጢአትን እንዳንሰራ ከኃጢአት ኃይል የሚያድነንን የጌታን አሰራር ነው ምናየው ስለዚህ ቁጥር 7 እና 8 ላይ ነገር ግን ከክርስቶስ ጋር ከሞትን ከርሱ ጋር ደግሞ በህይወት እንድንኖር እናማለ ከማን ጋር ነው የምንሞተው እግዚአብሔር የተመሰገነ የሰው ልጆችን ታሪክ እግዚአብሔር የወሰነው አዳምጡ ይሄ ነገር በደንብኛ ይሄንን ሐሳብ እንድትረዱ ይረዳችኋል
የሰው ልጆች ታሪክ የተወሰነው በሁለት ሰዎች ብቻ በሁለት ሰዎች ብቻ የኔና የናንተ የሰው ልጆች ሁሉ ያለፉትም ወደፊት የሚኖሩትም ታሪካችን እድል ፋንታችን የተወሰነው በስንት ሰዎች ነው? በሁለት ሰዎች ነው እንዳትረሱ። የመጀመሪያው አዳም፣ የመጨረሻው አዳም ኢየሱስ ክርስቶስን የመጨረሻው አዳም አንደኛ ቆሮንቶስ 15 ነው። ስለዚህ እነዚህ ሁለት አዳሞች ናቸው የሚወሰኑት። ኋለኛው አዳም ይለው የመጨረሻው የሚል ቃል ነው ያለውና የመጀመሪያው አዳም እኔና እናንተ እሱ በሰራው በደል ብቻ እንዴት ኃጢአተኞች እንደሆነን ሮሜ ምዕራፍ 5 ያስተምራል። እሱ በሰራው ኃጢአት ብቻ። ስለዚህ ሮሜ ምዕራፍ 5 ላይ ተመልከቱ እንዴት ይሄን እንዳስረዳ። ስንከልሰው ነው የሚገባችሁ፣ ምንም ከዚህ በፊት ተመረነዋል፣ ግን ስንከልሰው በደንብ ይታያችኋል። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። በኃጢአት ምን መጣ? ሞት። አያችሁ? በአንድ ሰው ነው የገባው። በዛ ኃጢአት ምክንያት ምን መጣ? ሞት። እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ። በሌላ አባባል ሁሉ ኃጢአትን ስላደረጉ ሲል በየግል የሰራነው ነገር ይመስላል። እንደዛ ነው እንደምታምኑ ውድ ወገኖቼ፣ እያንዳንዳችን የሰራነው ኃጢአት አይደለም ሞትን ያመጣው። የዛ የአዳም ኃጢአት የሁላችንም ኃጢአት ስለሆነ እሱ የሰራው የእኛም ስራ ስለሆነ ለሁላችንም ሞቱ ምን አረገ? ደረሰ። የኃጢአተኛው ልጆች ነና ህግ እስከመጣ ድረስ ኃጢአት በዓለም ነገር ግን ህግ በሌለበት ጊዜ ኃጢአት አይቆጠርም። ስለዚህ የሰው ልጆች አዳም ከኃጢአት ከሰራ በኋላ የተወለዱ ሙሴ መጥቶ ህግን እስኪቀበል በነበረው ጊዜ የነበሩት ሁሉ ይሞታሉ። ለምን ደግሞ ይሞቱት? የተላለፉት ህግ ነበረ አልነበረም? ህግ የመጣ በማን ነው? በሙሴ። ሙሴ ከመምጣቱ በፊት በአዳምና በሙሴ መካከል ያሉት ሁሉ ይሞቱ ነበረ። ለምን? በአዳም መተላለፍ ምክንያት። ይህንንም ያስተማር ግልጽ ነው። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ከዛ በኋላ ምን ይላል? ይመጣ ዘንድ ላለው ማን ነው? ይመጣ ዘንድ ላለው ክርስቶስ ለእርሱ ምኑ ነው? አምሳሉ ነው። ስለዚህ ልክ አዳም ሌሎቻችን እሱ በሰራው ኃጢአት ብቻ ሞት በእኛ ላይ እንደመጣ አዳም አምሳል ሆኖ የሚያሳየው ማን አለ? ኢየሱስ ደግሞ አለ። ልክ በሱ እንዴት እንደሚሆን አያችሁት? ተመልከቱት ምን እንደሚል። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በደሉ በፍጡር ነው የመጣው። ምን አይነት ነው ፍጡር? ከመሬት መሬታዊ በሆነ ፍጡር ነው የመጣው። ስጦታውና በደሉ በጣም የሚለያዩባቸው ማመዛዘኛ ተመልከቱ። በአንድ ሰው በደል ብዙዎች ሞተዋልና። ስጦታውሳ ነገር ግን የእግዚአብሔር ጸጋና በአንድ ሰው ክብር ለእግዚአብሔር ነው። በስንት ሰው? በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አንዱ በደል ብዙዎችን ሞቷል ሙታን አረጋላልም እንዴ? አንዱ በደል ሁሉን ማጥያተኛ አረጋላልም እንዴ? አንዱ ስጦታ ባንዱ በኢየሱስ ክርስቶስ በኩል ለብዙዎች በዛ። ክብር ለእግዚአብሔር። አንድ ሰው ማጥያትን በማድረጉ እንደሆነ መጣ እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷል። ምንድን የመጣው? ፍርድ ለኩነኔ። አያችሁ? ለኩነኔ በአንድ ሰው በደል ምክንያት። አያችሁ? ስጦታው ግን በብዙ በደል ለማጽደቅ መጣ። ስለዚህ እግዚአብሔር የሰው ልጆችን እድል ፋንታ የወሰነው ይሄንን ብዙ አጥንተነዋል። ተመልከቱት ለራሳችሁ። የሰው ልጆችን እድል ፋንታ የሚወሰንባቸው ስንት ሰዎች ነው ያየነው? ሁለት ሰዎች ነው ማለት። ስለዚህ ከኩነኔ የመዳን ጉዳይ ብቻ አይደለም በህይወት መኖር ወደ ክብር መድረስ እግዚአብሔር ወደ አሰባው አጣጫ የሚሄድ ነገር ሁሉ እድል ፋንታችንን ወሳኙ ከዚህ በኋላ አዳም ካጥያት ተሰራው ዲ ማን ነው ኢየሱስ ክርስቶስ የእግዚአብሔር ክብር ለእግዚአብሔር ስለዚህ ቁጥር 6 እና 7 ሮሜ 6 7 እና 8 ላይ ነገር ግን ከክርስቶስ ጋር ከሞትን ከርሱ ጋር ደግሞ በህይወት እንድንኖር እናምናለን ከክርስቶስ ጋር የተቆራኘ ህይወት ነው ያለው እግዚአብሔር ይሄንን በውስጣችን ያስቀምጣል ውድ ወገኖቼ ኢየሱስ ክርስቶስ ጋር ያለን ነገር የኃጢአታችን እዳ ከፋይ ብቻ ሆኖ የዛሬ 2000 ዓመት ከፈለ ብቻ እንዳትሉ ከሱ ጋር የማይለያይ ታሪክ ነው ያለው የማይለያይ ታሪክ ነው ያለው ለምን ቃሉ ምን እንደሚል ተመልከቱ መቼም እኮ እግዚአብሔር ቃል ኃይል አለ ነገር ግን ቁጥር 7 እና 8 እንግዲህ አሁን ወደ አራተኛ ጊዜ ነው ይሄ ነገር ስለደግሞ ልብ በሉ ነገር ግን ከክርስቶስ ጋር ከሞትን ከርሱ ጋር ደግሞ በህይወት እንድንኖርናል ከማን ጋር ነው በህይወት እንድንኖር ከርሱ ጋር የተቆራኘ ነገር ነው የሚናገረው ከርሱ ጋር ተቆራኝተን ክርስቶስን ለባሱት እና በክርስቶስ አንድ ሰው ናችሁ ክርስቶስ ነው በሁላችሁ ያለው ሁሉም በሁሉ የሆነ እሱ ነው ስንት ነገር አለ ስለዚህ ክርስቶስ ኢየሱስ በክርስትና ህይወታችሁ መንፈሳዊ ታሪካችሁን ስትመለከቱ መዳንን ጀምሮ ጨምራችሁ መንፈሳዊ ታሪካችሁን ከአሁንና ከዚህ ወዲያ ለሆነው ነገር ሁሉ ስታስቡ ከክርስቶስ ውጪ ታሪክ የላችሁ there is no ኢየሱስ መቋቋም ያደረገ ጆቻችን ራሳቸውን እስኪችሉ ልንረዳ እንችላለን ከዛ በኋላ ኔስቱን ጥለው እንደሚሄዱ አይደለም እኛ ግን ከጌታ ጋራ ግን ተጣብቀን ነው የምንኖረው እግዚአብሔር ይመስገን ከጌታ ጋራ ተጣብቀን ለምን እግዚአብሔር የተመሰገነ ይሁን እግዚአብሔር ይሄ አጽናፍ ዓለሙን ሲፈጥር ኢየሱስ ለኢመርጀንሲ አይደለም የመጣው the entire universe ፍጥረት ሲፈጠር ፕሊስ አዳምጡኝ የሁነተኛ ነገር ነው ኤፌሶን ምዕራፍ 1 ላይ ይሁን the entire universe ሲፈጠር በክርስቶስ መሆን እንዳለበት ተወስኗል ዓለም ሳይፈጠር የታቀደ ነው ኢመርጀንሲ አይደለም ለኢመርጀንሲ ጉዳይ አይደለም ዓለም ሳይፈጠር የነበረ እግዚአብሔር ፈቃድ ቁጥር 4 ዓለም ሳይፈጠር አያችሁ በፊቱ ምን ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አረጋ እግዚአብሔር የተመሰገነ በፊቱ በርስቱ ያንዳንዱ ቃል በጣም ኢምፖርታንት በፊቱ እግዚአብሔር ፊት ማንም ሰው ሲቆም ልጁ ነው እግዚአብሔር ማየት እንፈልገው ልጁ የሌለበት ድራሹም አጠገቡም አይደርስ እግዚአብሔር ፊት ኢየሱስ ክርስቶስን እኔ ጋር ካላየ እግዚአብሔር እቺስ ምን አረጋለሁ ምን አምን አይለንም he wants jesus hallelujah no jesus no heaven እግዚአብሔር ይመስገን አቤት ይሄ በደንብ ቢገባል ክብር ለእግዚአብሔር ይሄ የለም ጉራ የለም ቸርቸራ የለም ምን የለም አለቀ ሃሌሉያ ኢየሱስ በእግዚአብሔር ፊት ሲቆም ማን ነው እግዚአብሔር ማለት ይፈልጋል ኢየሱስ የራሳችን ነገር ይዞ መውጣት መታየት ምን ማለት ምን ማመን ምናምን እሱ ሁሉ በጨለማ የሚሆን ቋንቋ በወንጌል ብርሃን ውስጥ የለም አይቻል እግዚአብሔር ይመስገን አያችሁት ምን እንደሚል በፊቱ እግዚአብሔር ፊት ቅዱሳን ነውር የሌለን ቅዱስነት መቼም ለየብቻ ስናወራው ነው አይደለም እንግዲህ ዝርዝር ካልሆን አንድ ሰው 100 ብር ብሰጡ ድፍኑ እግዚአብሔር ይባርክ ይላቸዋል አይደለም 10 10 ጌታ ይባርክ ሊልችል ይሆን አንዳንድ አርጋችሁ 100 ብር ብሰጡት በጣም ብዙ ነው የሰጣችሁት መስለው አይደለም እሺ ሰው ስሜት እንዴት እንደሚናቀ አይደል? አዎ ስንዘረዝረው ተመልከቱ ምን እንደሆነ በፊቱ ቅዱሳን እግዚአብሔር ፊት ቅዱስነት is has nothing to do with any individual
in Jesus Christ
but Christos yalkone neger kullu
andenya za berso mi bali tumaya
mode tamaya fin charso madrasha melo mode tamaya mengedu ne nenya adalla yalo bemir argo de zayra akwarak menged yalo adal adalam malaktoch unkwa miyotu miyordut bene lay no yale geta igaber yetemasekene ከኔ በቀር ወዳብ የሚገባ ስለዚህ ኢየሱስ ክርስቶስ ማለት ሁሉንም ነው እግዚአብሔር ይመስገን እግዚአብሔር ስም የተባረከ ቅዱሳን ነውር የሌለው ነውር የሌለን ምን ነው ነው ማን ሲኖርን ብቻ ኢየሱስ በየትኛውም መንገድ this is impossible to achieve in any other way ልበባሉ እግዚአብሔር ፊት እኮ ነው በእግዚአብሔር አይ ማን ነው እሱ እንደው ነውር የሌለው ሆኖ ሊገኝ የሚችል አይቻ በክርስቶስ መረጠ የምንወደው ልጅ እንከን በሌለው ልጅ በሱ ማለት ቅዱሳን ነውር የሌለ በፍቅር እንሆን ዘንድ በሚወደው አንድያ ልጅ መረጠ የእግዚአብሔር ስም የተባረከ አያችሁ ልብ ባሉ ምን እንደሚል ይሄ ሁሉ እኮ ብሎ አይጠግምም በበጎ ፈቃዱ እንደወደደ በበጎ ፈቃዱ እንደወደደ ብሎ ምን ይላል በኢየሱስ ክርስቶስ ስራ በማን ስራ በኢየሱስ ክርስቶስ ስራ ለርሱ ልጆች ልንሆን አስቀድሞ አቤት 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 በቀደም ሬዲዮ ሰብቼ ነው በእውነት ነው ምናግራችሁ መኪና አቁሜ ልጮህ ነበር ምን አይነት ጨለማ ነው ሰዎች የሚናገሩት ይላል በእውነት ነው ምናግራችሁ እኔ እንደው እግዚአብሔር ሆይ እባክህ ልቤን ክፈተው እንድናገር ይያልኩ ነው ጮኩት በእውነት ነው ምናግራችሁ እንዴት ያለ ጨለማ ጨለማ እንደሚናገሩ በዚህ ቦታ ላይ ታያላችሁ ኢየሱስ አስታራቂ ብቻ በእግዚአብሔር ፊት ሃሌሉያ በምኑ ፊት? በእግዚአብሔር ፊት ቅዱሳን ሃሌሉያ ነውር የሌለ በፍቅር ነውን በማን የመረጠ እንግዲህ ሌላውን ግትልትል ሌላው አሳለፍ እኛስ አግኝተናል ኢየሱስ ክብር ለእግዚአብሔር ይሁን አያችሁት? ከዛም እንደሚል ተመልከቱ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለርሱ ልጆች ልንሆን ምን አረጋ? ምን ልንሆን? ልጆች እንድንሆን ወሰነ። ኢየሱስ አስታራቂ ብላ ብቻ ነው እንዳጡ። ልጅነታችንን በሱ ሥራ። ክብር ለእግዚአብሔር። እንግዲህ ዝርዝሩን በደንበኛ ያዙ። ይሄ ቁጥር እንዳይጠፋብኝ ይለውል ሰዎች የሰውን ስልክ እንኳን እዚህ ሀገር ሲመጡ መጣም በጣም ጠንቃቃ ነው አይደለም የሚሆኑት? ክንያቱም ግራም ቀኙንም ምኑንም ስለማያውቁት አድራሻም ስለሌላቸው ቁጥር በሰጧቸው በደንብ አርገው ነው የሚይዙት እቺን ቁጥር ሁለት ሶስት ቦታ ነው የሚጽፈው ይሄ ከዛ ይበልጣል እግዚአብሔር ይመስገን በእግዚአብሔር ፊት ቅዱሳን ነውር የሌለ በፍቅር እንሆን ዘንድ በክርስቶስ መረጠ እያንዳንዱን ቃል አንደርላይን እያረጋችሁ ማለት አለባችሁ ሰይጣን እንዳይነጥቃችሁ እግዚአብሔር ተመሰገነ በኢየሱስ ክርስቶስ ሥራ የማንም አይደለም የሱ ለልጅነት ያመጣቸዋል ነው ለርሱ ልጆች ልንሆን አስቀድሞ ወሰነ እግዚአብሔር ተመሰገነ ስለዚህ የክርስትና ህይወታችን ያለ ክርስቶስ ሊኖር የሚችል አይደለም መዳን ብቻ ሳይሆን ወደፊት ዘላለም ላንብ ወይ ነበረውን ክፍል ሳልጨርስ ነው ያለው አንድ ክፍል ይጨርስና ላንብብላችሁ እዚሁ ኤፌሶን ላይ ነው ያለው ከዛ ምን እንደሚል ተመልከቱ የሁሉ የሚሆንበት ሚስጥር ልብ በሉ ዓለም ሳይፈጠር ነው ይሄ ነገር እንግዲህ ታቀደው እንዳትረሱ ዓለም ሳይፈጠር ነው አደራ ኢመርጀንሲ አይደለም ኢየሱስ የመጣው ዓለም ሳይፈጠር የነበረ እቅድ ነው የእግዚአብሔር እቅድ ከዛ ምን እንደሚል ተመልከቱ። ይሄንን የሚያደርግበትን ምክንያት አያችሁት? ሚስጥሩ ምክንያቱ ሲናገር ቁጥር 6 ላይ በወንድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይሄን አደረገ። እግዚአብሔር ለምንድን ነው ይሄን የሚያደርገው ትሉት? ከዚህ ውጪ ሌላ ምክንያት አጣጣለ። የጸጋው ክብር ምን እንዲያደርግ ይመሰገን ዘንድ። የእግዚአብሔር ደግነት ነው የምትሉት? ይሄን በደግነት ቋንቋ ይነገራል። የጸጋው ምን ክብር? ምን አይነት ጀነረስ ግሬስ ነው? ይመሰገን ዘንድ ይሄን What is the reason? ስለ ጸለይኩ ነው እንዳትሉ፣ ልቤን አይቶ ነው እንዳትሉ፣ ፕሊዝ ሁኔታዬን ገምግሞ ነው እንዳትሉ፣ አስተሳሰቤን አመለካከቴን አይቶ ነው እንዳትሉ፣ የጸጋው ክብር ይመሰገን ዘንድ ይሄን አደረገ። እግዚአብሔር የተመሰገነ። በውድ ልጁም እንደ ጸጋው ባለጠግነት መጠን እንደምን መጠን ክብር ለእግዚአብሔር በደሙ የተደረገ ቤዛነታችን ምን አረገ? አገኘ። እርሱም የበደላችን ምን ስሬ ጸጋውንም በጥበብና በአምሮ ሁሉ ምን አረገ? ወገኖች እኔ ይሄንን ለራሴ በጣም ማለት ይችላል እንደዚህ ማስተማር ከቻልኩ ከሌላ ሰው ይልቅ በምን የትኛው ችሎታ ኖሮ እንደዚህ ያለው እነት ይበራልኝ በጸጋ ነው። እግዚአብሔር ይመስገን። ጸጋውንም በጥበብና በአእምሮ ሁሉ አበሳለን። ቁጥር 9 ነው ሁሉኝ በክርስቶስ ለማድረግ እንደወደደ። በማን ነው የሚያደርገው? በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ምስጢር ምን አርጎናል? አስታውቆናል። ምንድነው ያስታወቃቸው? በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ ምንድነው ይላል? በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ማይጠቀለል ይውጣ። እግዚአብሔር ይመስገን። በሰማይና በምድር ያለውን በክርስቶስ ለመጠቅለል። Why Jesus? ምክንያቱም በሰማይና በምድር ያለው የሚጠቀለለው በሱ ከአሁን ብትገባ ይሻል አለቀ። እንዲያለ ከዚህ ይወጣል። There is no way መዳኛ መንገድ የለም። እግዚአብሔር ስም የተባረከ። እግዚአብሔር በሁለት ሰዎች የሰዎችን እድል ፋንታ ወስኗል። በመጀመሪያው አዳም ኃጢአት ሞት፣ በሁለተኛው አዳም በሰማይና በምድር ያለው ሁሉ ተቀበለ። ሁለተኛው አዳም የእግዚአብሔር ልጅ ኢየሱስ ነው። ኢመርጀንሲ ሆኖ አይደለም የመጣው። ዓለም ሳይፈጠር ኤፌሶን 4:1-4 በፊቱ ቅዱሳንና በፍቅር እንሆን ዘንድ በክርስቶስ መረጠ። ክብር ለእግዚአብሔር ይሁን። እንጸልይ።